የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት 57 ዲግሪ ዌስት ዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ምሽት መጋቢት 2/2014 ዓመተ ምህረት ምሽት ዝግጅታችን ጀመረ። በአማራና በአፋር ክልሎች የሰብአዊ መብት ጥሰቶችና የጦር ወንጀሎች መፈጸማቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ አደረገ።
በርካታ የሰብአዊ መብት ጥሰቶችና የዓለም አቀፍ የሰብአዊነት ሕግ ጥሰቶች ተፈጽመዋል። አንዳንዶቹ ጥሰቶች በሰብአዊነት ላይ የተፈጸመ ወንጀል ወይም ደግሞ የጦር ወንጀል ሊሆኑ የሚችሉ መሆናቸውን ድምዳሜ ላይ ደርሰናል።
የኢትዮጵያ ሰብአዊ መብት ኮሚሽን ዳይሬክተር የሆኑትን ዶክተር ዳንኤል በቀለን የሰማችሁት። ዘገባው በአብይ ርዕሳችን ይቀርባል። በቦረና ድርቅ እየበረታ በመምጣቱ የአስቸኳይ የምግብ እርዳታ ፈላጊዎች ቁጥር እያሻቀበ መሆኑን የዞኑ ነዋሪዎችና አስተዳደሮች ገልጸዋል። እነዚህና ሌሎች ጥንቅሮችም በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ጋቡ ዋና ዘጋጅ ይሁን ግርማ ዛሬ ከስቱዲዮ ታቀናብርልናለች። በተጨማሪም በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውናሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ @voa አምሃሪክ በማለት በቀጥታ ይተከታተሉን ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዋይት ሃውስ ብሔራዊ ደህንነት አማካሪ ጄክ ሱሊቫን ፕሬዚዳንት ባይደን በአፍሪካ ጉዳይ ላይ ያላቸውን ቁርጠኝነት ለማጽናት የታለመ መሆኑ በተነገረለት እቅድ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ጋር ተወያዩ። ሊቀመንበሩ ሙሳ ፋኪና ሚስተር ሱሊቫን በአፍሪካ ህብረትና የተባበሩት መንግስታትን የመሳሰሉ ተቋማትን ጨምሮ ዓለምን የገጠሙ ፈተናዎችን ለመጋፈጥ በተለያዩ ደረጃዎች በትብብር ለመስራት ተወያይተዋል። ሚስተር ሱሊቫን በውይይታቸው ዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝን ለመዋጋት ዓለም አቀፍ የጤና አጠባበቅ ግቦችን ለማቀላጠፍ ጠንካራና ሁሉን አቀፍ ዓለም አቀፍ ኢኮኖሚ ለመገንባት የአየር ንብረት ለውጥ የሚያስከትላቸውን ቀውሶች ለመታገል ዲሞክራሲን ለማጎልበትና የሰብአዊ መብቶችን ጥበቃ ማረጋገጥ በመሳሰሉ ስራዎች ለስኬት ለመብቃት ዩናይትድ ስቴትስ ከአፍሪካ ጋር ተባብራ ለመስራት በቁርጠኝነት መዘጋጀቷን አስታውሰዋል። ሚስተር ሱሊቫን በተጨማሪም የወቅቱ የአፍሪካ ህብረት ሊቀመንበር የሴኔጋሉ ፕሬዝዳንት ማኪሳል የሩሲያ ፌዴሬሽን ዓለም አቀፍ ህጎችንና የዩክሬንን ብሔራዊ ሉዓላዊነት እንድታከብር ሲሉ ያሰሙትን ጠንካራ ያሉትን መግለጫም አወድሰዋል። የዋይት ሃውስ የደህንነት ጉዳዮች አማካሪ በማሊ፣ በቡርኪና ፋሶ እና ጊኒ ዲሞክራሲን መልሶ መገንባት፣ በሱዳንና በቻድ ያለውን የመሰለ በቋፍ ያለ ሽግግር ሂደት ለመደገፍና እንዲሁም ለኢትዮጵያና ለሶማሊያ ሰላማዊና የተረጋጋ መጪ ጊዜ መስራትን የመሳሰሉ አገራቸውና አህጉራዊ ህብረት በጋራ ለመስራት ፍላጎት አላቸው ስላላቸው ጉዳዮችም አውስተዋል። በተያያዘ ርዕስ ፕሬዚዳንት ባይደን በያዝነው የአውሮፓውያኑ 2022 ዓ.ም ውስጥ የዩናይትድ ስቴትስና የአፍሪካ መሪዎች የተሰኘውና እንዲሁም የዓለም ኮቪድ-19 ጉባኤዎችን የማስተናገድ እቅድ እንዳላቸው ተገልጧል። ዩክሬን የሩሲያ ኃይሎች በምስራቃዊ ግዛቷ ኢዚዩም የተባለች ከተማ የሚገኝ የአእምሮ ህሙማን ሆስፒታል ደብድበዋል ስትል ከሰሰች። የክፍለ ግዛቱ አገረ ገዢ ድርጊቱን በሰላማዊ ሰዎች ላይ የተፈጸመ አረመኔያዊ ጥቃት ሲሉ ኮንነዋል። የሃርኪቭ ክፍለ ግዛት አገረ ገዢ ኦሌ ሲንግቦቭ ሲናገሩ ጥቃቱ በደረሰበት ወቅት ሆስፒታል ውስጥ 300 ታካሚዎች ነበሩ ብለዋል። አንዳንዶቹ በመንቀሳቀሻ ወንበር ላይ የነበሩ ወይም መንቀሳቀስ የማይችሉ እንደነበሩም የገለጹት ባለስልጣኑ ከህሙማኑ መካከል 73 የሚሆኑትን ማውጣት መቻሉን ገልጠዋል። አጠቃላይ የተጎዱ ሰዎች ቁጥር መረጃው እየተጠናቀረ መሆኑን ነው የገለጹት። ይህ በአገራችንና በሲቪሉ ህዝብ ላይ የተፈጸመ የጦር ወንጀልና የዘር ማጥፋት ድርጊት ነው ብለዋል። ሮይተርስ ይህንን ሩሲያ ዩክሬንን ከወረረችበት ጊዜ ጀምሮ ከባድ ውጊያ በሚካሄድበት አካባቢ ተፈጽሟል የተባለ አድራጎት ወዲያውኑ ለማረጋገጥ አለመቻሉን አመልክቷል። ሩሲያ በበኩሏ ዩክሬንን ትጥቅ ለማስፈታትና ከናዚ ለማጥፋት የወሰድኩት ልዩ ወታደራዊ ኦፕሬሽን ነው ባለች በዚህ ጥቃት ሲቪሎችን ኢላማ አላደረግኩም ስትል ስታስተባብል ቆይታለች። ከትናንት በስቲያ ረቡዕም ሩሲያ በደቡባዊ የዩክሬን ከተማ በማሪዮፖል ሆስፒታል ላይ የቦምብ ጥቃት አድርሳ ሶስት ሰዎች መግደሏን የዩክሬን ባለስልጣናት ተናግረዋል። ሩሲያ ደርሷል የተባለውን ጥቃት እመረምራለሁ ያለች ሲሆን አንዳንዶቹ ባለስልጣናቷ ደግሞ የሐሰት ወሬ ነው ብለውታል። የዩናይትድ ስቴትስ ሕግ አስፈጻሚ ምክር ቤት የአሜሪካ መንግስት ተቋማት ስራቸውን እንዳያቆሙ ለማድረግና በጦርነት ለተጎዳችው ዩክሬን አስቸኳይ ሰብአዊ እርዳታ ለመስጠት የሚያስችል $1.5 trillion ወጪ አጸደቀ። የዜና ክፍላችን ያጠናቀረውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
የዩናይትድ ስቴትስ ሕግ መወሰኛ ምክር ቤት ለዩክሬን አስቸኳይ እርዳታ የሚውለውን የ13.6 ቢሊዮን ዶላር ያጸደቀው 68-31 በሆነ አብላጫ ድምጽ ነው። ራሽያ በዩክሬን ላይ ያደረገችው ወረራ እስካሁን በሺዎች የሚቆጠሩ ሰዎችን ለሞት ሲዳርግ ከ2 ሚሊዮን በላይ የሚሆኑ ሰዎችን ደግሞ ወደ ጎረቤት ሀገራት እንዲሰደዱ አድርጓል። ከድምጽ ቆጠራው በፊት ንግግር ያደረጉት የምክር ቤቱ መሪ ቻክ ሹመር የዩክሬን ሕዝብ ራሽያ ፕሬዝዳንት ቭላድሚር ፑቲን ጋር እያደረጉት ባለው ውጊያ ብቻቸውን እንደማይሆኑ ዩናይትድ ስቴትስ ቃል መግባቷን አስተውሰው ሕግ መወሰኛ ምክር ቤቱ ይህን የገንዘብ እርዳታውን ካጸደቀ በኋላ አሜሪካ ቃሏን እንደምትጠብቅ ተናግረዋል። የሕግ አውጪው ምክር ቤት ረቂቅ ሕጉን አጽድቆ ለመወሰኛው ምክር ቤት ያሳለፈው ሮብለት ሲሆን በቀጣይ ወደ ሀገሪቱ ፕሬዝዳንት ጆ ባይደን ለፊርማ ይላካል። ለዩክሬን እርዳታ ከሚውለው በተጨማሪ ገንዘቡ እስከ መስከረም መጨረሻ አድራስ የአሜሪካ መንግስት ተቋማት ስራቸውን ለማስቀጠል እንደሚረዳም ተገልጿል። በጉዳዩ ላይ አስተያየታቸውን የሰጡት የዋይት ሃውስ ቃል አቀባይ ጄን ሳኪ የሴኔቱ ውሳኔ ለአሜሪካ ህዝብ ጥቅም ሲሆን የሁለቱም ፓርቲ አባላት አንድ ላይ መስራት እንደሚችሉ በድጋሚ ያረጋገጠ መሆኑን ተናግረዋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚዳንት ጆ ባይደን ከአውሮፓ ህብረትና የሰባቱ ሀገራት ቡድን ጋር በመሆን አገራቸው ሩሲያ በዩክሬን ላይ ባደረገችው ወረራ የተነሳ በዓለም የንግድ ማህበር የተለየ ድል ከሚያሰጣት የሀገሮች ዝርዝር እንድትሰረዝ የሚያደርገውን ውሳኔ ዛሬ ይፋ ሊያደርጉ ነው። ለጉዳዩ ቅርበት ያላቸውና ስማቸው እንዳይገለጥ የጠየቁ ምንጭ እንዳመለከቱት እርምጃው ዩናይትድ ስቴትስንና አጋሮቿን ሩሲያ ከውጭ በምታስገባቸው ሸቀጦችና ምርቶች ላይ ቀረጥ እንዲጥሉባት የሚያስችል ነው ተብሏል። ይህ ባይደን የወሰዱት እርምጃ ዜና የመጣው ከሩሲያ ጋር ያለውን ቋሚና መደበኛ የንግድ ግንኙነት በመባል ከሚታወቀው አሰራር እንድትፋቅ በዩናይትድ ስቴትስ ምክር ቤት የሁለቱም ፓርቲዎች በጋራ ያደረጉትን ግፊት ተከትሎ ነው። የተባበሩት መንግስታት የጸጥታው ምክር ቤት በሞስኮ ጥያቄ በባዮሎጂካል የጦር መሳሪያዎች ጉዳይ ሊነጋገር ዛሬ ተቀምጧል። የመንግስታቱ ድርጅት የጸጥታው ምክር ቤት ዩክሬን የኬሚካል ጦር መሳሪያ ሰርታለች ስትል ሞስኮ ባቀረበችው ጥያቄ መሰረት ነው የተሰበሰበው። ሩሲያ አትላንታ ሙስ ባቀረበችው በዚህ ክሷ ዩክሬን ለምትሰራው የኬሚካል ጦር መሳሪያ የምርምር ስራ ዩናይትድ ስቴትስ የገንዘብ ድጋፍ ታደርጋለች ስትልም ዋሽንግተንን ጨምራ ከሳለች። ዋሽንግተንና ኪየቭ ውንጀላውን አስተባብለዋል። ዩናይትድ ስቴትስ በበኩሏ ሞስኮ ይህን አይነት የጦር መሳሪያ በቅርቡ ልትጠቀም እንደምትችል ማሳያ ነው ስትል ተችታለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው በትላንትናው ዕለት በቪዲዮ አማካኝነት በተሰራጨ ንግግራቸው በዩክሬን ውስጥ ማንም የኬሚካልም ሆነ ማንኛውንም አይነት መሳሪያ አላሰራም ወይም አልሰራም ሲሉ የሩሲያን ውንጀላ ውድቅ አድርገዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ሩሲያ በዩክሬን የኬሚካል ጦር መሳሪያ እንዳትጠቀምና ሲቪሎችን ኢላማ እንዳታደርግ ሲሉ አስጠንቅቀዋል።
This is a government that has used banned chemical weapons on its own people in the past. They've done so.
ይህ ከዚህ ቀደም የተከለከለውን የኬሚካል ጦር መሳሪያ በገዛ ህዝቡ ላይ የተጠቀመ መንግስት ነው። በሩሲያ ግዛት ውስጥ ተጠቅመውበታል። እንግሊዝ ውስጥም እንዲሁ በገዛ ህዝቡ ላይ የተከለከሉ ኬሚካል መሳሪያዎችን የተጠቀመውን ጨካኙን የአሳድን መንግስትም ደግፈዋል። በመሆኑም ይህን መንግስት ምንም አይነት መንገዶች ሊጠቀም እንደሚችል ከዚህ ቀደም ምን አይነት መንገዶችን ተጠቅመው እንደነበር እናውቃለን። ሌላው የሚያሳስበን ጉዳይ ግን ስለ ክሬምሊን ስልቶች የምናውቀው ነገር ነው። በተለይም የሐሰት መረጃዎችን በማሰራጨት የማወናበድ ስልቶቹ።
የመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ ዛሬ ጠዋት ከሰዓታት ቀደም ብሎ ጀምሯል። ኬንያ በህዝብ ግልጋሎት መስጫ ስፍራዎች ያፍና አፍንጫ መሸፈኛ መጠቀምን የሚያስገድደውን የኮቪድ-19 መከላከያ ደንብ አነሳች። በአሁኑ ሰዓት በቫይረሱ የተያዙ ሰዎች ከ100 ማነሳቸውን ተከትሎ አገሪቱ በህዝባዊ ስብሰባዎች ላይ የጣለችውን እግድም አላልታለች። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል።
የግዴታውን መነሳት በዛሬው ዕለት ያስታወቁት የኬንያ የጤና ሚኒስትር ሙታሂ ካግዌይ ከተሻሩት ግዴታዎች መካከል ሰዎች ከቤት ውጭ የአፍና አፍንጫ መሸፈኛ እንዲጠቀሙ የሚያዘው እንደሚገኝበት አስታውቀዋል።
There has been a lot of debate and this
እንደ አንድ የመከላከያ መንገድ የአፍና አፍንጫ መሸፈኛን እየተጠቀሙ የመቆየትን ተገቢነት በተመለከተ በርካታ ክርክሮችና ውይይቶች ነበሩ። ለህዝብ ክፍት በሆኑ ስፍራዎች መሸፈኛ መጠቀምን የሚያስገድድ ህግ አሁን ተነስተዋል።
እንደ ተቀረው ዓለም ሁሉ የኮሮና ቫይረስን ስርጭት ለመቆጣጠር ኬንያ የአፍና አፍንጫ መሸፈኛ መጠቀምን በግዴታነት የደነገገችው በ2021 የአውሮፓውያኑ ዘመን ነበር። ግዴታውን አለማክበር 200 የአሜሪካን ዶላር ያክል ሲያስቀጣም ሰምቷል። በማህበረሰቡ ውስጥ የቫይረስን ስርጭት ለመግታት ሚኒስቴር መስሪያ ቤቱ ህዝቡ እጅን መታጠብ፣ የእጅ ማጽጃ ኬሚካሎችን መጠቀሙን እንዲቀጥል ጥሪ አቅርቧል። ካግዌ አሁንም ሰዎች ርቀታቸውን እንዲጠብቁ በቫይረሱ ላለመያዝ መሸፈኛ መጠቀም እንዲችሉ አበረታተዋል። ምስራቅ አፍሪካዊቷ ሀገር ኬንያ በትንሹ 16 ሚሊዮን 500,000 ህዝቧን ከትባለች። ከነዚህ መካከል 7 ሚሊዮኑ ሁሉንም ዙር ክትባቶች ወስደዋል። 26 ሚሊዮኑ የመጀመሪያ ዙር ክትባት ለማግኘት እየተጠባበቁ ይገኛሉ።
አድማጮች፣ ለሰዓቱ ያለን ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ መጋቢት 2/2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ የአብይ ርዕስ ዘገባ እንለፍ። አያሌ የሰብአዊ መብት ጥሰቶችና የጦር ወንጀሎች በአማራና በአፋር ክልሎች መፈጸማቸውን በምርመራ ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ አደረገ። የትግራይ ተዋጊዎች ወሲባዊና ጾታዊ ጥቃትን የጦር አላማቸውን ለማራመጃ ተጠቅመውበታል ሲልም ጠንካራ ማስረጃዎች እንዳሉት ኮሚሽኑ አስታውቋል። ኮሚሽኑ የምርመራውን ውጤት ይፋ ያደረገበትን መግለጫ የተከታተለው መለስካቸው አማሃ ተጨማሪ አለው።
በአምሌ ወር 2013 ዓ.ም ተመረጀ ጀምሮ የትግራይ ኃይሎች በአፋርና አማራ ክልሎች በከፈቱት ወታደራዊ ጥቃት በርካታ ቦታዎችን መቆጣጠራቸውን ተከትሎ ሰፊ የሰብአዊ መብቶች ጥሰቶች መከሰታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ ባደረገው ምርመራ ዘገባው አስታወቀ። ኮሚሽኑ በ2014 ዓ.ም ተመረጀ መስከረም እስከ ታህሳስ ወር ድረስ አደረኩት ባለው ሰፊ ምርመራ በሲቪል ሰዎች፣ ሲቪል ተቋማትና ሌሎች ጥበቃ በሚደረግላቸው ሰዎች ላይ የደረሱ ጥቃቶችን፣ ህገወጥና ከዳኝነት ውጭ የተፈጸሙ ግድያዎችን፣ የጭካኔ ኢሰብአዊና አዋራጅ አያያዝና ቅጣትን፣ የዘፈቀደ እስር፣ ጠለፋና አስገድዶ መሰወርን፣ ወሲባዊና ጾታዊ ጥቃቶችን ጨምሮ በ11 አይነት የመብት ጥሰቶችና ህገወጥ ድርጊቶች ላይ ዝርዝር ምርመራ ማድረጉን የኮሚሽኑ መግለጫ ያሳያል። እነዚህ ድርጊቶች ተጠቃለው ሲታዩ የጦርና የመሳሰሉ ከባድ ወንጀሎች መሆናቸውን ኮሚሽነር ዳንኤል በቀለ አስረድተዋል።
በርካታ የሰብአዊ መብት ጥሰቶችና የዓለም አቀፍ የሰብአዊነት ህግ ጥሰቶች ተፈጽመዋል። አንዳንዶቹ ጥሰቶች በሰብአዊነት ላይ የተፈጸመ ወንጀል ወይም ደግሞ የጦር ወንጀል ሊሆኑ የሚችሉ መሆናቸውን ድምዳሜ ላይ ደርሰናል። እርግጥ ይህ የሰብአዊ መብት ምርመራ ነው፣ የወንጀል ምርመራ አይደለም። ለወንጀል ምርመራና ተጠያቂነት የተሟላ የወንጀል ምርመራ ማድረግ እንደተጠበቀ ሆኖ እስካሁን ባሰባሰብነው መረጃ መሰረት ግን ከባድ የሰብአዊ መብት ጥሰቶች ከፊሎቹ በሰብአዊነት ላይ የተፈጸመ ወንጀል፣ በእንግሊዘኛው ቋንቋ crimes against humanity የምንለው ነው።
በሲቪል ሰዎችና ተቋማት እንዲሁም በጦርነት ወቅት ጥበቃ እንዲደረግላቸው የዓለም አቀፍ ህግ የሚያስገድድ ቢሆንም በጦርነቱ ተሳታፊ የሆኑ ወገኖች ይህን ግዴታቸውን ወደ ጎን በመተው በተለይ በሴቶች፣ በሕፃናት፣ በአካል ጉዳተኞችና አረጋውያን ላይ ከባድ ጉዳት እንዳደረሱ መግለጫ ያብራራል።
ሲቪል ሰዎችን እንደ ከለላ በመጠቀም በመኖሪያ ቤቶችና በከተሞች ውስጥ ጦርነትን በማካሄድ በሲቪል ሰዎች ላይ ሞት፣ አካል ጉዳትና የንብረት ውድመት እንዲከሰት አድርገዋል። በጦርነቱ ተሳታፊ የሆኑ ኃይሎች ዓለም አቀፍ የሰብአዊነት ሕግን በሚጥስ መልኩ ከባድ መሳሪያዎችን ተኩሰዋል፣ የአየርና የድሮን ድብደባዎችን ፈጽመዋል። ኮሚሽኑ በአፋርና በአማራ ክልሎች ምርመራ ባደረገባቸው ስፍራዎች ሆነ ተብለው የተፈጸሙ ህገወጥ ግድያዎችን ሳይጨምር በጦርነቱ ውስጥ በሲቪል ሰዎች ላይ በደረሰ የህይወትና የአካል ጉዳት ብቻ 400 ሲቪል ሰዎች ለሞት እንዲሁም 309 ሲቪል ሰዎች ለቀላልና ከባድ የአካል ጉዳት ተዳርገው።
በተፋላሚ ኃይሎች መካከል በተደረገው ውጊያ ራሳቸውን መከላከል የማይችሉና ከግጭቱ ውጪ እንደሆኑ በሚገመቱ ሰዎች የደረሱ ጉዳቶችን በማስረጃ መልክ መግለጫው ይዘረዝራል።
ለምሳሌ የትግራይ ኃይሎች ሐምሌ 28 ቀን 2013 ዓ.ም ከሌሊቱ 9 ሰዓት አካባቢ በአፋር ክልል ጋሊኮማ ቀበሌ የጋሊኮማ ተራራ ላይ ሰፍረው የነበሩ የአፋር ልዩ ኃይሎችን በሚያጠቁበት ወቅት ሲቪል ሰዎችን ሳይለዩ በፈጸሙት ጥቃት 27 ህፃናትን ጨምሮ 107 ሲቪል ሰዎች ገድለዋል። 35 ሰዎች ላይ ደግሞ የአካል ጉዳት አድርሰዋል።
በተጨማሪም እነዚህ ኃይሎች ጥበቃ ሊደረግላቸው የሚገባ የሲቪል ሰዎችን መኖሪያ ቤቶችን፣ የትምህርትና የጤና የህዝብ አስተዳደር ተቋማትን እንዲሁም የሃይማኖትን ተቋማትን ማውደማቸውን በመግለጫው ያብራራል። መግለጫው አክሎም በደባርቅ ወረዳ በሁለት ቀበሌዎች የአርሶ አደሮችን ቤት እንደ ምሽግ አድርገው በመዋጋታቸው በመከላከያ ሰራዊት በተተኮሱ ከባድ መሳሪያዎች 6 ሲቪል ሰዎች መገደላቸውን መግለጫው ያትታል። በመከላከያ ሰራዊት ተፈጸመውን ተመሳሳይ ድርጊትም ኮሚሽነር ዳንኤል በቀለ ከመግለጫው አውስተዋል።
በሌላ በኩል የመከላከያ ሰራዊት በአማራ ክልል ወልዲያ ከተማ ታህሳስ 9 ቀን 2014 ዓ.ም ከቀኑ በግምት 9 ሰዓት ከህዝብ ጋር ተቀላቅለው የነበሩ የትግራይ ኃይሎች ታጣቂዎች ላይ በፈጸመው የድሮን ጥቃት በአንድ ህንጻ በረንዳ ላይ ሻይ፣ ቡና፣ ምግብ፣ ውሃ የሚሸጡ በተለምዶ በአካባቢው ሱቅ በደረቴ በመባል የሚጠሩ የጎዳና ላይ ነጋዴዎችና አገልግሎት በመጠቀም ላይ የነበሩ 6 ሲቪል
በሐምሌ ወር 2013 ዓ.ም ጀምሮ የትግራይ ኃይሎች በአፋርና አማራ ክልሎች በከፈቱት ወታደራዊ ጥቃት በርካታ ቦታዎችን መቆጣጠራቸውን ተከትሎ ሰፊ የሰብአዊ መብቶች ጥሰቶች መከሰታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ ባደረገው ምርመራ ዘገባው አስታወቀ። ኮሚሽኑ በ2014 ዓ.ም መስከረም እስከ ታህሳስ ወር ድረስ አደረኩት ባለው ሰፊ ምርመራ በሲቪል ሰዎች፣ ሲቪል ተቋማትና ሌሎች ጥበቃ በሚደረግላቸው ሰዎች ላይ የደረሱ ጥቃቶችን፣ ህገወጥና ከዳኝነት ውጭ የተፈጸሙ ግድያዎችን፣ የጭካኔ ኢሰብአዊና አዋራጅ አያያዝና ቅጣትን፣ የዘፈቀደ እስር፣ ጠለፋና አስገድዶ መሰወርን፣ ወሲባዊና ጾታዊ ጥቃቶችን ጨምሮ በ11 አይነት የመብት ጥሰቶችና ህገወጥ ድርጊቶች ላይ ዝርዝር ምርመራ ማድረጉን የኮሚሽኑ መግለጫ ያሳያል። እነዚህ ድርጊቶች ተጠቃለው ሲታዩ የጦርና የመሳሰሉ ከባድ ወንጀሎች መሆናቸውን ኮሚሽነር ዳንኤል በቀለ አስረድተዋል።
በርካታ የሰብአዊ መብት ጥሰቶችና የዓለም አቀፍ የሰብአዊነት ህግ ጥሰቶች ተፈጽመዋል። አንዳንዶቹ ጥሰቶች በሰብአዊነት ላይ የተፈጸመ ወንጀል ወይም ደግሞ የጦር ወንጀል ሊሆኑ የሚችሉ መሆናቸውን ድምዳሜ ላይ ደርሰናል። እርግጥ ይህ የሰብአዊ መብት ምርመራ ነው፣ የወንጀል ምርመራ አይደለም። ለወንጀል ምርመራና ተጠያቂነት የተሟላ የወንጀል ምርመራ ማድረግ እንደተጠበቀ ሆኖ እስካሁን ባሰባሰብነው መረጃ መሰረት ግን ከባድ የሰብአዊ መብት ጥሰቶች ከፊሎቹ በሰብአዊነት ላይ የተፈጸመ ወንጀል፣ በእንግሊዝኛው ቋንቋ ክራይምስ አጌንስት ሂውማኒቲ የምንለው ነው።
በሲቪል ሰዎችና ተቋማት እንዲሁም በጦርነት ወቅት ጥበቃ እንዲደረግላቸው የዓለም አቀፍ ህግ የሚያስገድድ ቢሆንም በጦርነቱ ተሳታፊ የሆኑ ወገኖች ይህን ግዴታቸውን ወደ ጎን በመተው በተለይ በሴቶች፣ በሕፃናት፣ በአካል ጉዳተኞችና አረጋውያን ላይ ከባድ ጉዳት እንዳደረሱ መግለጫ ያብራራል።
ሲቪል ሰዎችን እንደ ከለላ በመጠቀም በመኖሪያ ቤቶችና በከተሞች ውስጥ ጦርነትን በማካሄድ በሲቪል ሰዎች ላይ ሞት፣ አካል ጉዳትና የንብረት ውድመት እንዲከሰት አድርገዋል። በጦርነቱ ተሳታፊ የሆኑ ኃይሎች ዓለም አቀፍ የሰብአዊነት ሕግን በሚጥስ መልኩ ከባድ መሳሪያዎችን ተኩሰዋል፣ የአየርና የድሮን ድብደባዎችን ፈጽመዋል። ኮሚሽኑ በአፋርና በአማራ ክልሎች ምርመራ ባደረገባቸው ስፍራዎች ሆነ ተብለው የተፈጸሙ ህገወጥ ግድያዎችን ሳይጨምር በጦርነቱ ውስጥ በሲቪል ሰዎች ላይ በደረሰ የህይወትና የአካል ጉዳት ብቻ 400 ሲቪል ሰዎች ለሞት እንዲሁም 309 ሲቪል ሰዎች ለቀላልና ከባድ አካል ጉዳት ተዳርገው
በተፋላሚ ኃይሎች መካከል በተደረገው ውጊያ ራሳቸውን መከላከል የማይችሉና ከግጭቱ ውጪ እንደሆኑ በሚገመቱ ሰዎች የደረሱ ጉዳቶችን በማስረጃ መልክ መግለጫው ይዘረዝራል።
ለምሳሌ የትግራይ ኃይሎች ሐምሌ 28 ቀን 2013 ዓ.ም ተመረተ ከሌሊቱ 9 ሰዓት አካባቢ በአፋር ክልል ጋሊኮማ ቀበሌ የጋሊኮማ ተራራ ላይ ሰፍረው የነበሩ የአፋር ልዩ ኃይሎችን በሚያጠቁበት ወቅት ሲቪል ሰዎችን ሳይለዩ በፈጸሙት ጥቃት 27 ህፃናትን ጨምሮ 107 ሲቪል ሰዎች ገድለዋል። 35 ሰዎች ላይ ደግሞ የአካል ጉዳት አድርሰዋል።
በተጨማሪም እነዚህ ኃይሎች ጥበቃ ሊደረግላቸው የሚገባ የሲቪል ሰዎችን መኖሪያ ቤቶችን፣ የትምህርትና የጤና የህዝብ አስተዳደር ተቋማትን እንዲሁም የሃይማኖት ተቋማትን ማውደማቸውን በመግለጫው ያብራራል። መግለጫው አክሎም በደባርቅ ወረዳ በሁለት ቀበሌዎች የአርሶ አደሮችን ቤት እንደምሽግ አድርገው በመዋጋታቸው በመከላከያ ሰራዊት በተተኮሱ ከባድ መሳሪያዎች 6 ሲቪል ሰዎች መገደላቸውን መግለጫው ያትታል። በመከላከያ ሰራዊት ተፈጸመውን ተመሳሳይ ድርጊትም ኮሚሽነር ዳንኤል በቀለ ከመግለጫው አውስተዋል።
በሌላ በኩል የመከላከያ ሰራዊት በአማጽሙ ህገወጥ ግድያዎችን ሳይጨምር በጦርነቱ ውስጥ በሲቪል ሰዎች ላይ በደረሰ የህይወትና የአካል ጉዳት ብቻ 400 ሲቪል ሰዎች ለሞት እንዲሁም 309 ሲቪል ሰዎች ለቀላልና ከባድ የአካል ጉዳት ተዳርገው
በተፋላሚ ኃይሎች መካከል በተደረገው ውጊያ ራሳቸውን መከላከል የማይችሉና ከግጭቱ ውጪ እንደሆኑ በሚገመቱ ሰዎች የደረሱ ጉዳቶችን በማስረጃ መልክ መግለጫው ይዘረዝራል።
ለምሳሌ የትግራይ ኃይሎች ሐምሌ 28 ቀን 2013 ዓ.ም ተመረተ ከሌሊቱ 9 ሰዓት አካባቢ በአፋር ክልል ጋሊኮማ ቀበሌ የጋሊኮማ ተራራ ላይ ሰፍረው የነበሩ የአፋር ልዩ ኃይሎችን በሚያጠቁበት ወቅት ሲቪል ሰዎችን ሳይለዩ በፈጸሙት ጥቃት 27 ህፃናትን ጨምሮ 107 ሲቪል ሰዎች ገድለዋል። 35 ሰዎች ላይ ደግሞ የአካል ጉዳት አድርሰዋል።
በተጨማሪም እነዚህ ኃይሎች ጥበቃ ሊደረግላቸው የሚገባ የሲቪል ሰዎችን መኖሪያ ቤቶችን
አድማጮች በቴክኒክ ችግር ምክንያት ቀደም ሲል ለተፈጠረው መደጋገም ይቅርታ እንጠይቃለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። አሁን የትንታኔው መጽሔት ይቀጥላል። በቦረና እየበረታ በሄደው ድርቅ ምክንያት የአስቸኳይ ምግብ እርዳታ ፈላጊዎች ቁጥር እያሻቀበ መሆኑን በደቡብ ኦሮሚያ ቦረና ዞን የአደጋ ስጋት ስራ አመራር አስታውቋል። የቦረና ዞን የአደጋ ስጋት ስራ አመራር ኃላፊ የሆኑት አቶ ጉዮ ጨርፊ በአሁኑ ሰዓት በዞኑ ከ200,000 በላይ ሰዎች የአስቸኳይ ምግብ እርዳታ እንደሚያስፈልጋቸው ገልጸዋል። አቶ ጉዮ መንግስት የተገኘውን ድጋፍ እያቀረበ መሆኑን ቢገልጹም አሁንም ግን የድርቁ ሁኔታ ሊባባስ እንደሚችል ጠቁመዋል። በተጨማሪም ለአንድ አመት ገደማ በዘገየው ዝናብ ምክንያት አሁንም በደቡብ ኦሮሚያ በተለይ በቦረና ዞን ነዋሪዎች ላይ ከፍተኛ ጫና እየፈጠረ መሆኑን ነዋሪዎችና የዞኑ አመራሮች ገልጸዋል። በስፍራው የሚገኘው ዘጋቢያችን ገልሞ ዳዊት ተጨማሪ አለው።
የቦረና ዞን አስተዳደር እንደገለጸው በዞኑ ካሉት ነዋሪዎች ከ200,000 በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አስታውቋል። አቶ ጉዮ ጨርፊ የቦረና ዞን የአደጋ ስጋት ስራ አመራር ኃላፊ ናቸው።
በጎድን ከንከሰት ኡመቲ ጅሩ ኡመታ ሚሊየን ተኩቱቃ ሳዲኦል አጋሲቲ ኡመቲል ማመሙ ጅራ
በቀደመው አሃዝ በዞናችን ከ1.4 ሚሊዮን በላይ ነዋሪ እንዳለ ይገመታል። ከነዚህ ወደ 680,000 የሚሆኑት ለምግብ እጥረት ተጋልጠው እንደየሁኔታው ድጋፍ በማግኘት ላይ ያሉ ናቸው።
ጅሩ ገራ ኡመታ ኩምዲ ቢጃ ሰደተም ወያ ከሲቲ ዴገርሳ ካላቲ አከካቲ ኢንፍላቹ ጅራጭ
የድሬ ወረዳ መደቻ ቀበሌ ነዋሪ አቶ ከተሎ በራቆ ግን ድጋፉና ችግራቸው አለመመጣጠኑን ይናገራሉ።
ጋርጋር ሲለኒ ሙሙዮ ቶክኑም ዱፋ ጋርጋርጭቴ ናሚኑ ከጋርፈ እናሱን ከአንኪና
ቀጣይነት ባይኖረውም እርዳታው አልፎ አልፎ እየደረሰን ነው። ነገር ግን በቂ አይደለም። ለምሳሌ ታላቁ ልጄ የልጅ አባት ነው። ልጁ በመግብ እጦት ስለደከመ አሁን ሚስቱና ልጆቹ ሰው ተጠግተው እንዲያገግሙ ወደ ድቡልቅ ከተማ ልኳል። እኛም ስናገኝ እንበላለን፣ ሳናገኝ ስንቀር ደግሞ ውሃ ጠጥተን ከርማለን።
ቢሳኑም ጉራቻና ካም ጉለ ፈውጅር ወምኸከናንጅር
ድብሉቅ በድርቁ ክፉኛ ከተጠቁት የቦርና ዞን ወረዳዎች አንዱ መሆኑን አቶ ደበኖ ሳራ የወረዳው ያደጋ ስጋት ስራ አመራር ባልደረባ ገልጸዋል። አቶ ደበኖ በወረዳው ካሉት ከግማሽ በላይ የቤት ስፍራት በድርቁ መሞታቸውንና ነዋሪው ለከፋ ችግር መጋለጡን ተናግረዋል።
ማቲናና ሄና ኡምሸን ተሚጃኡል ሱንከሳ ደለል ዲቃን ከጅራታን ኩምጃ
በወረዳችን ከ56000 በላይ አባውራዎች መካከል ወደ 6000 ብቻ ናቸው በንግድ ስራ ተሰማርተው ያሉት። የተቀሩት ደግሞ የመንግስት ሰራተኞች ናቸው። ከዚህ የተረፉት ግን ሁሉም የምግብ እርዳታ የሚፈልጉ ናቸው።
አቶ ደበኖ የተጠየቀው የምግብ እርዳታ ድጋፍ በተለያዩ ምክንያቶች ይስተጓጎላል ካል በኋላ ይሄም ተጎጂዎችን ለከፋ ችግር ያጋለጠ መሆኑን ነው ያስገነዘቡት። የቦረና ዞን አስተዳደር እንደሚለው ከ5000 በላይ አርብቶ አደሮች የገቢ ምንጫቸው የሆኑት ቆም እንስሳትን ሙሉ በሙሉ አጥተው በከፋ ችግር ውስጥ ናቸው። አቶ ሊበንዱባ የ70 ዓመት አዛውንትና የቦርቦር ወረዳ ነዋሪ ከነዚህ ውስጥ አንዱ ናቸው።
ኡሪ ቦሊ ፊቴ ኡሪዳምኔ ዱረውባኒ
ያሉኝ ከብቶች በድርቅ ምክንያት አለቁ። ከዚያም እኔ በሞት አፋፍ ላይ ሳለሁ አሁን በማሼ ቤት ተጠልዬ እያገገምኩ ነው። ይባይሁን በሕይወት አልተርፍም ነበር።
አማ በድብና አባቺፉ ዳይለኒ አንዋስ በረካዳክ
አቶ ሊበን ተጠልለው ያሉት በዋቆ በሬ ቤት ነው። በጉልበት ስራ የሚተዳደረው ዋቆ አቶ ሊበንን ጨምሮ 17 ሰዎችን በግቢው ማስተለሉን ይናገራል።
ኢልሜልን ቀምነ ጅራም ነኒ ያሮለን ሱና ሚልሜል አለፋን ቀምፋች ኸልሜ ሳለ
ምንም እንኳን ብዙ ነገር የሚያስፈልጋቸው ቢሆንም የተቻለኝን እያረኩላቸው ነው ይላል። ከነዚህ ውስጥ ልጅ የሌላቸው ዘመድም የሌላቸው ሁሉ አሉ። ምንም እንኳን ብዙ ነገር የሚያስፈልጋቸው ቢሆንም የተቻለኝን እያደረኩላቸው ነው። ወይዘሮ አዲጃርሶ የድሬ ወረዳ ነዋሪ ናቸው። በሜጋ ከተማ በአንድ የምግብ እርዳታ ማከፋፈያ የምትሰጣቸውን ድጋፍ እየወሰዱ ሳሉ ነበር ያገኛቸው።
ፈከን አርኪ ነማ ራቆ ከሰለም ባሱ እንደንደው
የሰው እጅ ከችግር ሊያወጣ አይችልም። ስለዚህ ፈጣሪ ነው የምንጣባበቀው። እሱ ዝናቡን ካላዘነበልን ወደፊት ለሰው ህይወትም እንሰጋለን።
ሰጋርካ ነማቱ ጋር ሶዳታ ጅራ
ሌላው ነዋሪዎች ተናገሩት ይመዘበራል ስለሚባለው የምግብ እርዳታ ነው። ለዚህም የቦርና ዞን ያደጋ ስጋት ስራ አመራር ኃላፊ አቶ ጉዮ ጨርፊ ሰሞታው የቀረበባቸው ወረዳዎች ላይ የወድስ ስራ መጀመሩን ገልጸዋል። ቢሮው በሁሉም ዘርፍ የሚመጣን ጥቆማ ከመመለከታቸው አካላት ጋርም ሆኖ ይመረመራልን ብለዋል። እየተስተዋለ የሚገኘውን የምግብ እርዳታ እጥረትንም ለማሻሻል መንግስት የምግብ እርዳታ እየወሰዱ ናቸው ካሉ ከ600000 በላይ በተጨማሪ ከ240000 በላይ ሰዎች ተለይተው አፋጣኝ የምግብ እርዳታ እንዲቀርብላቸው እየሰራም ነው ብለዋል። በመጨረሻም ድርቁ እየበረታ የሄደ በመሆኑ የሰብአዊ ድርጅቶችና ሁሉም ማህበረሰብ ድጋፉን እንዲቀጥልም ጠይቀዋል። ለአሜሪካ ድምጽ ገልሞ ዳዊት ቦርና ዞን ያበለው።
ወደ ተከታዩ ዘገባችን እንለፍ። የብልጽግና ፓርቲ ከተመሰረተ የመጀመሪያው የሆነውን ጉባኤ ዛሬ ማካሄድ ጀምሯል። በጉባኤው መክፈቻ ላይ ንግግር ያደረጉት የፓርቲው ፕሬዝዳንትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጉባኤው የሀገሪቱን የልማት የሰላምና ዲሞክራሲ አቅጣጫዎች እንደሚወስኑ ገልጸዋል። ለሁለት ቀናት ይካሄዳል ተብሎ በሚጠበቀው በዚህ ጉባኤ 1600 የፓርቲው አባላት በድምጽ 400 ግለሰቦች ደግሞ ያለ ድምጽ እንደሚሳተፉ ተገልጿል። ኬኔዲ አባተ ዝርዝር አለው።
ዳራ 4 2012 ዓመተ ምህረት የተመሰረተው የብልጽግና ፓርቲ አንደኛ ጉባኤውን ዛሬ መጋቢት 2 ከሰዓት በኋላ ማካሄድ ጀምሯል። ከፈተና ወደ ልዕልና በሚል መሪ ቃል በጠቅላይ ሚኒስትር ጽፈት ቤት አዳራሽ መካሄድ ጀመረውን የፓርቲውን ጉባኤ በንግግር የከፈቱት የፓርቲው ፕሬዝዳንትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ፓርቲያቸው ከተመሰረተ በኋላ በበርካታ ፈተናዎች ውስጥ ማለፉን ጠቅሰዋል። በእነዚህ ጊዜያትም ቢሆን ታዲያ የተለያዩ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ብሎም ዲሞክራሲያዊ ስኬቶችን ማስመዝገብ መመደቡንም አብራርተዋል። ዲሞክራሲያዊ ስኬቶች ካሏቸው መካከለም የሲዳማና የምዕራብ ኢትዮጵያ ክልሎች የተመሰረቱበትን ህዝበ ውሳኔ እንዲሁም ስድስተኛውን ጠቅላላ ምርጫ ተጠቅሷል። ብልጽግና በቀጣይነት እንደ መንግስት የታቀዱ ግቦችን ለማሳካት ከተፎካካሪ ፓርቲዎች ጋር በከፍተኛ ቅርበት እንደሚሰራም የገለጹት የፓርቲው ፕሬዝዳንት ከነዚህም አንዱ ሀገራዊ ምክክሩ እንደሆነ አስተዋል።
ምክክር የኢንክሉሲቭ ናሽናል ዲያሎግ አስተብ ቢሆን መንግስትም ብልጽግና ከፍተኛ ፍላጎትና ኮሚትመንት ያላቸው መሆኑ ታውቆ ሁሉም ፓርቲዎች በዚያ ላይ ራሳቸውን ያዘጋጁና በትብብር ኢትዮጵያን የሚያጸና ሀሳብ ከምክክር መድረኩ ቢወለድ የእኛን ቀዳሚ ፍላጎት መሆኑን ለመግለጽ እንወዳለን።
በጉባኤው ስለሚተላለፉ ውሳኔዎች ደግሞ ተከታዩን ብለዋል።
አንደኛው ጉባኤያችን ወሳኝ የልማት፣ የዲሞክራሲ፣ የእኩልነት፣ የሰላም አቅጣጫዎች የሚወሰኑበት ጉባኤ እንደሆነ ተስፋ አደርጋለሁ።
በሰላም እጦት ውስጥ በቆየችው ኢትዮጵያ ሰላምን ለማረጋገጥ ያስችላሉ ያሉትን መልእክትም ጠቅላይ ሚኒስትር አብይ አስተላልፈዋል።
ለኢትዮጵያ ሰላም ከሁሉ ነገር ስለሚልቅ ትናንት ከጦርነት ስለወጣ ሁሉም ጉልበተኛ የሚባል ኃይል ተረጋግቶ ወደ ሰላም፣ ወደ ንግግር፣ ወደ ማረፍና ወደ መልማት እንዲሸጋገር ከዚያ ውጭ ያለው አማራጭ ሁሉ ለኢትዮጵያ የማይበጅ መሆን ተገንዝበን ለሰላም፣ ለልማት፣ ለዲሞክራሲ በጋራ እንቆም አደራ ማለት እፈልጋለሁ።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ እንዲሁም ከደቡብ አፍሪካ፣ ከቱርክ፣ ከኡጋንዳ፣ ከጅቡቲና ከደቡብ ሱዳን የመጡ የየሀገራቱ ገዢ ፓርቲዎች ተወካዮችም ባስተላለፉት መልእክት ለኢትዮጵያና ለብልጽግና ፓርቲ ያላቸውን አጋርነት ገልጸዋል። ብልጽግና ፓርቲ ከ11 ሚሊዮን በላይ አባላት እንዳሉትና በጉባኤው 1600 የፓርቲው አባላት በድምጽ 400 ተጋባዥ እንግዶች ደግሞ ያለ ድምጽ እንደሚሳተፉ ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ለፓርቲዎች ተላለፈው መልእክት ከሀገራዊ የጸጥታ ችግሮች ጋር በተያያዘ ያላካሄዱትን የየፓርቲዎቻቸውን ጉባኤዎች የአስቸኳይ ጊዜ አዋጁ በሕዝብ ተወካዮች ምክር ቤት ከተነሳበት ከየካቲት 8/2014 ዓ.ም ጀምሮ ባለው የአንድ ወር ጊዜ ውስጥ እንዲያካሄዱ ማሳሰቡ ይታወሳል። ዛሬ ተጀመረውን የብልጽግና ፓርቲን ጉባኤ በተመለከተ የተለያዩ አካላትን ሐሳብ ያካተተ ዘገባ በሌላ ዝግጅት ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው። ወደ ተከታዩ ዘገባችን ስናልፍ ደግሞ በኢትዮጵያ ሊካሄድ በታቀደው ብሔራዊ መግባባት ላይ 9 ምሁራን ጽሑፎቻቸውን አቅርበው ውይይት ሊደረግ ነው። ውይይቱ የሚደረገው ነገ ቅዳሜ በሚካሄደው የኢትዮጵያ ምሁራንና ባለሙያዎች 11ኛ ጉባኤ ላይ ሲሆን የመድረኩን ተጠባባቂ ፕሬዝዳንት ፕሮፌሰር ሚንጋ ነጋሽን ያነጋገረው ደረጀ ደስታ ዝርዝሩን እንደሚከተል ያቀርበዋል።
ፕሮፌሰር ሚንጋ ነጋሽ የታሪክ፣ የባህልና የግጭት አፈታት ባለሙያዎች የሆኑ 9 ምሁራን ጥናታዊ ጽሑፎቻቸውን በማቅረብ ይሳተፉበታል ባሉት በዚሁ መድረክ የተዘጋጀው ጥናታዊ ውይይት ስለሚያተኩርበት ጉዳይና አዘገጃጀት የሚከተለውን ብለዋል።
አሁን ያው የምታወጀውን የኢትዮጵያ ብሔራዊ ውይይት ኢትዮጵያን ናሽናል ዳያሎግ የሚባለው በአዋጅ ስለወጣ ኮሚሽንም ስለተቋቋመ አገሪቷ ውስጥ በጣም ትልቅ ችግሮች ስላሉ የጸጥታ ችግር፣ የህዝብ መፈናቀል፣ የጦርነቶች፣ የረሃብ፣ የዋጋ ውድነት፣ የስደት እና ብዙ ችግሮች ስላሉ ያንን ለማሰብ ብሔራዊ ውይይት እንደሚያስፈልግ ብዙ ጊዜ ሲጠየቅ ነበር። አሁን በመጨረሻ ደግሞ መንግስት ስለአወጣ ይሄ ብሔራዊ ውይይት ውጤታማ የሚሆንበትን መንገድ መሻት ነው። በዚህም መሰረት እውቅ ምሁራን ተሰብስበዋል እና ጽሑፋቸውን ያቀርባሉ።
ስብሰባው በሁለት ዙር የሚካሄድ መሆኑንም ፕሮፌሰር ሚንጋ ተናግረዋል።
የመጀመሪያው ነገ ቅዳሜ በፈረንጆቹ ማርች 12 በኢትዮጵያ የካቲት 5 በዋሽንግተን ሰዓት ከጠዋቱ 7:30 AM ሲሆን ኢትዮጵያ ደግሞ ከቀኑ ከሰዓት በኋላ 9:30 ይሆናል። ፕሮግራሙን ያዘጋጀ ነው ከአዲስ አበባ ዩኒቨርሲቲ ውስጥ ካለው ከኢትዮጵያ የጥናት ተቋም ጋር በመተባበር ነው።
በዚህ ዝግጅት ላይ መንግስትን ጨምሮ የተለያዩ ፖለቲካ ድርጅቶችንም ትጋብዛላችሁ ወይስ ምሁራን ብቻ ተነጋግራችሁ ነው የምትለያዩት? እንዴት ነው የሚሆነው?
ግለሰቦቹ የሚያቀርቡት በመጀመሪያ የጥናት ጽሑፍ ብቻ ነው የሚያቀርቡት። በዛ ላይ ማንንም ወክለው አይደለም፣ ራሳቸውን ብቻ ነው የሚወክሉት። ይሄኛው የመንግስት ባለስልጣንም ከዚህ በፊት ጠቅላይ ሚኒስትሩን ጨምሮ በእኛ ፎረም ላይ አቀርበዋል። ሚኒስትሮች የተናገሩበት አለ፣ ግን እዛ ቦታ ላይ ቀርበው የሚናገሩት ነገር በአሁኑ ሰዓት ላይ የጥናት ጽሑፍ ብቻ ነው የሚቀርበው እንጂ የመንግስት ባለስልጣን ወይ የፓርቲዎች ሰዎች ይህን ጽሑፍ ያቀርቡ፣ ያን ማንኛውም ጽሑፍ ገምግሞ ለህዝብ መቅረብ አለበት የተባለውን እናቀርባለን። ግን በዚህ ላይ እነሱን በቀጥታ ጠርተን አይደለም ያለን። እንደውም የቀድሞ ሚኒስትሮች የነበሩት ሰዎች ሀሳባቸውን ያቀርባሉ። ለምሳሌ የመግቢያ ንግግሩን የሚያደርጉልን ክቡር ዶክተር የትከታው በአሁኑ ሰዓት ላይ የኢትዮጵያን አካደሚ ኦፍ ሳይንስ ያሉ እና የቀድሞ የብሔረሰቦች ጥናት ኢንስቲትዩት ዳይሬክተር የከፍተኛ ትምህርት ኮሚሽነር እና የትምህርት ሚኒስትር የነበሩትን ሰዎች ነው ምና
አድማጮች፣ ስለ መድረኩ በመድረኩ የተነሱትን ጥያቄዎችና ውይይቶችን አስመልክቶ ሰፋ ያለ ዝግጅት ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና
በቀጣዩ ዘገባችን ደግሞ ወደ ዩክሬን እና ራሽያ ወቅታዊ ሁኔታ እናልፋለን። የዩናይትድ ስቴትስ ወታደሮች በምስራቃዊ ፖላንድ ከዩክሬን ድንበር በቅርብ ርቀት በሚገኙ ተራራማ ደኖች ውስጥ ሰፍረዋል። ያሉበት ስፍራ በቅርቡ ሩሲያ የጥቃት ኢላማ ባደረገቻቸው የምዕራባዊ ዩክሬን አካባቢዎች ቀረብ ያለ ሲሆን ኔቶ ጦርነት ውስጥ ቢገባ የጥቃት ኢላማ ሊሆኑ እንደሚችሉ የአሜሪካ ድምጹ ሄነሪ ሪጅዌል ከፖላንዷ አርላሞቭ ከተማ ባጠናቀረው ሪፖርት አውስቷል። ሙሉ ዘገባውን ቆንጅት ታየ ታቀርባለች።
የዩናይትድ ስቴትስ የ82ኛው የአየር ወለድ ክፍለ ጦር ወታደሮች በፖላንድ ካርፔቲያን ተራሮች ደን ውስጥ ሰልፍ እያካሄዱ ናቸው። ባለፉት ቅርብ ሳምንታት ወደ ፖላንድ ከሄደው 5000 የዩናይትድ ስቴትስ ሰራዊት ጋር የተላኩ ወታደሮች ናቸው። ከዚህ አስቀድሞ በዚያች ሀገር ዩናይትድ ስቴትስ 4000 ወታደሮች እንዳሏት ይታወቃል። ኔቶ የህብረታችንን አባል ሀገር እያንዳንዷን ቅንጣት መሬት ከጥቃት እንጠብቃለን የሚል መልእክት እያስተላለፈ ነው። ከዚህ በጥቂት መቶ ሜትሮች ወረድ ሲባል የዩክሬን ድንበር ነው የሚገኘው። በእነዚህ ጫካዎች ውስጥ የአሜሪካ ወታደሮች ልምምድ ሲያደርጉ፣ ከድንበሩ ተሻግሮ ደግሞ የሩሲያ ኃይሎች የዩክሬን ኢላማዎቻቸውን እየደበደቡ ናቸው። ታዲያ የዩናይትድ ስቴትስ እና የሩሲያ ኃይሎች ሳይታሰብ በድንገት የተጋጩ እንደሆነስ የሚል ስጋት እየተቀሰቀሰ ነው። እንዲህ ያለ ሁኔታ እንዳይከሰትም ለመከላከል መነጋገሪያ መስመር ተከፍቷል። ሌላም ፍራቻ አለ። ሁኔታው ከተቀጣጠለ ምስራቅ አውሮፓ ውስጥ ያሉ የኔቶ ወታደሮች ኢላማ ሊሆኑ ይችላሉ የሚል ነው። ባለፈው ወር የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከኔቶ በኩል የሚሰጡ ጠብ ፈላጊ መግለጫዎች ላሉት ምላሽ የኒውክሌር ኃይሎቻቸውን የተጠንቀቅ ደረጃ ከፍ ማድረጋቸው ይታወሳል። የብሩኪንግስ ተቋም ከፍተኛ አባል የሆኑት ኮንስታንስ ስቴንሞለር ጉዳዩን እንደዚህ ተነትኑታል።
NATO still is saying that it will not intervene on Ukrainian territory. But increasingly western weapons are flowing into
NATO አሁንም ዩክሬን ውስጥ አንገባም እያለ ነው። ነገር ግን የምዕራባውያን የጦር መሳሪያዎች በኔቶ አባል ሀገሮች በኩል ወደ ዩክሬን በይበልጥ እየጎረፉ ነው። ፑቲንም ይህን እየተደረገ ያለውን ወታደራዊ ድጋፍ ማስተዋላቸው አይቀርም፣ እያስተዋሉም ናቸው። በእኛ በኩል ደግሞ ኔቶ ውጊያው ውስጥ እየገባ መሆኑ ላይ ጥንቃቄ ተመላበት መልእክት እየተላለፈ አለ መሆኑን ማንሳት ያስፈልጋል። በሌላ አነጋገር አሁን ውይይት እየተደረገ ያለው ፑቲን በኔቶ ግዛት ውስጥ ባሉ የኔቶ ኃይሎች ላይ የኒውክሌር መሳሪያ ለመጠቀም ይቃጡ ይሆን ወይ የሚለው ነው። ያ ከሆነ እንግዲህ ዓለም ተቀየረች ማለት ነው።
ቀድሞ የኔቶ የፖሊሲ እቅድ ኃላፊ የነበሩት ፋብሪስ ፖቲየ በበኩላቸው ኔቶ ፑቲን በኒውክሌር ኃይል እንዲያስፈራሩ መፍቀድ የለበትም ብለዋል።
What will stop Putin from doing the same next time, possibly including against a NATO ally?
ፑቲንን አሁንም ይህንኑ በኔቶ አጋርም ላይ ቢሆን እንዳያደርጉ ምን የሚያግዳቸው ነገር ይኖራል?
የሰሜን አትላንቲክ ቃል ኪዳን ድርጅቱ በዩክሬን ግጭት በቀጥታ አንገባም በማለት በተደጋጋሚ ሲያስታውቅ ቆይቷል። ኦቴ ህብረቱ የበለጠ ማድረግ ይኖርበታል ባይ ናቸው።
Are we fully aware of the danger of not doing anything? If I look at that recent history, actually
ምንም አይነት ባለማድረግ የሚከተለውን አደጋ በሚገባ ተረድተናል። የቅርብ ጊዜውን ታሪክ ስመለከት ዳር ቆመንና የኔቶ አጋሮቻችንን ደህንነት መጠበቅ ላይ ብቻ የምንደነባበርና ተልኳችን ኔቶ ድንበር ውስጥ ብቻ የሚወሰን ከሆነ የሚከተለው አደጋ ተቀባይነት የሚኖረው አይመስለኝም።
ዩክሬንና ፖላንድ የሚዋሰኑበት ድንበር ግጭቱን ሸሽተው የሚሰደዱ ዩክሬናውያን ዋና መተላለፊያ ሆኖ ቆይቷል። ያ ብቻ አይደለም፣ ዋና ስትራቴጂያዊ ግንባርም የሆነ ነው። ወደ ዩክሬን ከኔቶ አባል ሀገሮች የሚላኩ የጦር መሳሪያዎችም ያልፉበታል። እናም አንድ ቀን የግጭት አምባ ሊሆን ይችላል። ዩክሬን ለበርካታ አሰርት ኔቶና ሩሲያን መለያ ቀጣና ሆና ቆይታለች። ነገር ግን ሩሲያ ዩክሬንን በጠቅላላ ተቆጣጣረች እንደሆነ የኔቶን ወታደሮች ከሩሲያ ወታደሮች የሚለይ ስፍራ አይኖርም። እዚህ ተራራና ደን እንጂ የድንበር አጥር የለምና።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። አሁን የመሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሄድበት ሰዓት ላይ ደርሰናል። ሁለተኛው አጋማሽ የመጀመሪያው ቅንብራችን እዛው ዩክሬን ወሬዎች ላይ ያቆየናል። የአሜሪካ ድምጽ ሪፖርተር ሴሊያ ሜንዶዝ የሩሲያ ወረራ ከተጀመረ ወዲህ የዩክሬናውያን ድንበር አቋርጠው ከሚሸሹባቸው አንዱና ትልቁ በሆነው በፖላንድ የሚገኘውን የሜዲካ መንደር ጎብኝታለች። ሴሊያ የተመለከተችውን ዘርዝራ ያደረሰችበትን ዘገባ ደረጀ ደስታ ያቀርባል።
እንዲህ ያሉ አጋጣሚዎች በጦርነት ጊዜ ተመልሰው ለሚሰባሰቡ የቤተሰብ አባላት የተለየ ትርጉም አላቸው። የአንዲት ህፃን ልጅ እናት የሆነችው ኤሪና ድንበር አሳብራ በሰላም ወደ ፖላንድ መግባት ችላለች። አሁን በጎነት ይስማታል።
I feel good because I was very worried about my baby.
አሁን በጎነት ይስማኛል። ለልጄ በጣም ሰግቼ ነበር። ስለ ራሴም እንዲሁ። ከሁሉ በላይ ግን የሰጋሁት ለትንሿ ልጄ ነበር። እስካሁን አለን ለወደፊትም በህይወት መቀጠል እንፈልጋለን። የምልሽ ነገር ይገባሻል አይደል? አሁን እዚህ በመሆኔ በጣም ደስተኛ ነኝ።
ድንበር አቋርጠው እዚህ ስፍራ ከሚደርሱት መካከል አብዛኞቹ አረጋውያን ሴቶችና ህፃናት ናቸው። ጦርነቱን ሸሽተው ከአገር ተሰደው የሚወጡት ዩክሬናውያን ብቻ አይደሉም። ከሌሎች አገሮች ለተሻለ ህይወት የመጡት ስደተኞችም እንዲሁ ይሸሻሉ። ከነዚህ መካከል ከአዘርባጃን የመጡት ራኡፍ ጋስኖቭ እንደገና ከዚህም መፈናቀል እጣቸው ሆኗል። እንዲህ ይላሉ ራኡፍ።
I left with my children. We returned home to be with grandmother.
ከልጆቼ ጋር ነው የወጣሁት። ከአያታችን ጋር ለመሆን ወደ ቤታችን ተመልሰናል። ወደፊት የሚሆነው ደግሞ እናያለን።
እንዳሉትም ስለ ወደፊቱ እርግጠኞች ባይሆኑም ህይወታቸውን ለማቋቋም ግን ይሞክራሉ። በካራኮቭ ላይ በደረሰ የቦምብ ድብደባ ሁሉ ነገራቸውን ያጡት የ86 ዓመቷ አያት ዩክሬናዊት ሉባሉቫ ቫልባ እንዲህ ይላሉ።
It's awful. They are bombing us. They are killing us. They destroyed all the houses.
በጣም አሳዛኝ ነው። በቦምብ እየደበደቡን ነው፣ እየገደሉን ነው። ቤቶቻችንን ሁሉ አፈራርሷል። ሁሉንም ነገር ነው ያወደሙት።
የአገሬው ሰዎች እንደሚሉት ለወትሮው በዚህ አቅጣጫ የሚያቋርጥ ሰው ብዙ አይኖርም ነበር። ምክንያቱም ቅዝቃዜው ርቆ አያስኬድም። የሩሲያ ወረራ ከመጣ ወዲህ ግን በሺዎች የሚቆጠሩ ስደተኞች ያላቸውን ነገር ሁሉ ወደ ኋላ ትተው በእግራቸው ወደ ምዕራብ አቅጣጫ የተጓዙ ነው።
ዘገባችን ከዩክሬን ወደ አዲስ አበባ ይመለሰናል። በፍጥነት በመጨመር ላይ ያለው የፍጆታ ሸቀጦች ዋጋ ንረትና የኑሮ ውድነት እያሳሰባቸው መሆኑን ለአሜሪካ ድምጽ አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች ገለጹ። አስተያየት ሰጪዎቹ መንግስት የፍጆታ ሸቀጦችን በማረጋጋት ጉዳይ ላይ ልዩ ትኩረት ሊሰጥ እንደሚገባም ገልጸዋል። ጠቅላይ ሚኒስትር አብይ በቅርቡ ለተወካዮች ምክር ቤት በሰጡት ማብራሪያ የዋጋ ንረትን ለማረጋጋት መንግስት የተለያየ እርምጃዎችን በመውሰድ ላይ መሆኑን ቢገልጹም የኑሮ ውድነት እየተባባሰ መቀጠሉ ግን ነዋሪዎችን እያማረረ ነው። ኬኔዲ አባተ ዝርዝር አለው።
በኢትዮጵያ የፍጆታ ዕቃዎች የዋጋ ንረት በፍጥነት መጨመሩን እንደቀጠለ ነው። ይህ ደግሞ በተለይ በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን ይበልጥ ተጎጂ በማድረግ ላይ ይገኛል። ያነጋገርኳቸው አንዳንድ የህብረተሰብ ክፍሎችም ይህንኑ አረጋግጠውልኛል።
በአዲስ አበባ ከተማ የሾላ ገበያ መንገድ ዳር ላይ ቁጭ ብለው የተለያዩ አትክልቶችን በመቸርቸር ህይወትን ለማሸነፍ ከሚጥሩ እናቶችና ወጣት ሴቶች መካከል አንዷ ናቸው ወይዘሮ መህዲያ ጀማል። በዚህ ስራቸው 5 የቤተሰብ አባላትን እንደሚያስተዳድሩ የነገሩኝ ወይዘሮ መህዲያ አሁን ላይ ያለው የፍጆታ ዕቃዎች ዋጋ ንረት ቀድሞውንም ፈታኝ የሆነውን የኑሮ ጫና ከድጡ ወደ ማጡ እንዳደረገባቸው ይገልጻሉ።
ኑሮ እንደተወደደ ነው። አብሶ በዘይትና በሱቅ ተቃቅሎች ነገር ነው የባሰበት። ተቃቅሎች አሁን የሱቅ አንድ ሳሙና እኛ በ10 ብር ገዝተን ነበር የምናጥበው፣ አሁን 35 ብር። አሁን አንድ ባስታ 32 ብር፣ አንድ መኮረኒ 32 ብር። እነሱ ከመጀመሪያ ከላይ ከፍ ያለ ነጋዴ ጋር ለምን አይዘውም? እሱ ጋር ለምን አይዝም? ለምን አይቆጣጥረው? አሁን እኔ ሁሌ 35 ብር ሳሙና ተይታምጥቼ ልጣም። እስቲ የታችኛ መጨረሻ ደሃ ምን ይብላ? ይሄ በቀን ይሄ በዚህ ባገኝበት ዛሬ ሌሊት 10 ሰዓት ወጥቼ ነው ባገኝበት ወይ 20 ብር ነው። 20 ብር ሳሙና ምኑ? እሱም እድሜ ኑሮ ያ መንግስት ማለት ህብዝ ነው። ህብዙም ያ ተጎኑ ለምን ይግባና ይተባበረን። የድሃው 5 ቤተሰብ ነኝ። ይማራሉ ራሳቸው አንቻሉ በእኔ ቁጥጥር ናቸው። ባለቤት የለኝም። ምንም ጠግቦ አይበሉ። ያው እኔም እንደምታየኝ
ከወይዘሮ መህዲያ አጠገብ ተቀምጠው እንደ ጎመንና ቆስጣ ያሉ ጥቂት አትክልቶችን የሚቸረችሉት ወይዘሮ ደሉ ሸሪፍ ደግሞ የኑሮ ውድነቱ እያስከተለባቸው ስላለው ጫና እንዲህ ያብራራሉ።
እኔ በዚህ ነው የምንዘጋው። ይኸው ሌላ ነገር ምንም የለኝም። አላህ በሰቀል እንዲያው ጠዋት ሌሊት 10 ሰዓት እወጣለሁ። 30 ብር ቢሆን በቀን አሁን 5 ብር 14 ብር አጥራቅም በቤት ኪራይ ከፍላለሁ። ልጆቼን ማሳድግበታለሁ። አሁን አንዱ ባስታ ስንት ነው? አንዱ መኮነሪ ስንት? በቃ አሁን ዘይትም ገዝተን አንበላም። እኛም አቅማችን አንፈቀደም። ሌላ አትክልት አትበላም። ያ ሹሮውን ገዝቼ ያ ሹሮ በጨውም ቢሆን በምንም ቢሆን ገዝቼ እበላለሁ። ተራሴ ጋር 5 ልጆች ነው፣ 5 ቤተሰብ ነው ያለው ማለት ነው። ልጆች 3 አለች። ባለቤት ምንም አያግዘኝም። ያሟል።
ይህ ደግሞ በየካ ክፍለ ከተማ ወረዳ 8 በሚገኝ አንድ የሸማቾች ማህበር ደጅ ላይ ያገኘነው የዘይት ሰልፍ ነው። መሰል ሰልፎች የሸማች ማህበራት ባሉባቸው አብዛኛው ስፍራዎች ይስተዋላሉ። የፍጆታ ሸቀጦች የዋጋ ንረት ዋነኛ ማሳያ የሆነው ዘይት ከሰሞኑ ዋጋው በከፍተኛ መጠን ከመጨመሩ ባለፈ ከገበያ መጥፋቱም መነጋገሪያ አጀንዳ ሆኗል። በአሁኑ ወቅት ዘይትን በመደበኛ የሸቀጣ ሸቀጥ መደብሮች ማግኘት ብዙም የሚታሰብ አይደለም። በመሆኑም ህብረተሰቡ በማህበራት አማካኝነት የሚገኘውን ዘይት ለመሸመት ለሰዓታት መሰለፍ ግድ ሆኖበታል። ከረጅም ጥበቃ በኋላ ተራዋ ደርሶ ዘይት ሸምታ ስትወጣ ያገኘኋት ወጣት ትግስት ምትኩ ስለ ችግሩ ተከታዩን አስተያየት ሰጥታለች።
ዘይት እንግዲህ ያው ጭቃ ዘይት ነው የገዛት 475 ብር ነው። ይሄ በማለት ሸማቾች ላይ ስለሆነ ነው፣ ውጭ ላይ ደግሞ ይጨምራል እና አሁን የዘይት ሁኔታ በጣም አስቸጋሪ ላይ ነው። ማለት ሌላ ጊዜ አሁን ይሄን ከ200 ብር በላይ በሸማቾችም ገዝተን አናውቅም። ሁሉም ነገር ተወዷል። በቃ የመንግስት ሰራተኛ ነኝ። እኛ ወጣቶች ሰርተን የከበደ፣ እነሱ ደግሞ ልጅ የሌላቸው ሰዎች አሉ፣ ራሳቸው የሚያስተዳድሩ ትልልቅ ሰዎች አሉና እነሱ ጋር በጣም ነው የሚከብደው። በዛ ላይ ቤት ኪራይ አለ።
የፍጆታ ሸቀጦች ዋጋ ስለሚጨምርበት የጊዜ ገደብ ስታስረዳ ደግሞ ይህም ብላለች።
በዚህ ወር ገዝቼ በዛኛው ወር ሲሄድ ማለት ይዤው የምሄደውና የምገዛው ነገር አይመጣጠንም። በአንድ ወር አይደለም በአንድ ሳምንት ልዩነት ስላለው ማለት ነው። በየሳምንቱ ዋጋ ይጨምራል። ነገ ከነገ ወዲያ ይሄ ዋጋ የሚጨምር ከሆነ ወጣቱ ወደ ስራ ቁሞ ወደ ስርቆት የሚገባበት ሰዓት ሊመጣ ይችላል። ስለዚህ ይሄ የገበያ መረጋጋት በቃ እንደ ግዴታ ቢታይ።
ወይዘሮ ጥሩ ረሻድ ሌላዋ አስተያየታቸውን ያጋሩን ሸማች ናቸው።
የኑሮ ውድነትማ ያው አልሐምዱሊላህ ያው የከፈተው ጎሮሮ አይዘጋውም። ሁለት ጊዜ ከመብላት አንድ ጊዜ መብላት ነው። ምንም ማድረግ አይቻለም። ልጆቹም ይያለቀሱም ቢጎልባቸውም ቢሆን ምን ታረጋላችሁ? ወልቸርቸሬ ነው ልጆችን ማሳድገው ልጆችን ማስተምረው። አራት ልጆች አለኝ። አሁን ይሄ ራሱ ተበድሬ ነው። ወላሂ ተበድሬ ነው። ማሽ ተበድሬ ነው። ስለዚህ ኑሮ በጣም ራስ ሚነካ ነው። ምን ብሎ ምኑን ይወራ ምኑን እናንተ ሳቆታላችሁ?
በየካ ክፍለ ከተማ ወረዳ 8 ንግድ ጽፈት ቤት የግብይት ባለሙያ የሆኑት አቶ በኃይሉ በወረዳቸው የዋጋ ንረትን ለማረጋጋት ስለሚከናወነው ተግባር እንዲህ ገልጻሉ።
ባለ 5 ሊትርና ባለ 20 ሊትር ዘይት ነው ያሰራጨን ያለነው። አስረጭትን በተመለከተ ለህብረተሰብ ያው ባለቤት ኩፖን አለ። መሰረታዊ ሸቀጥ የሚወስዱበት ኩፖን በዛ መሰረት ሸማች ሱቆች ባሉበት ጠቅላላ እኛ ቆመን ፍታይ እንዲሆን ለህብረተሰቡ እያሰራጨን እንገኛለን ማለት ነው። ግሽበቱን አስመልክቶ ሸማች ማህበራት እንደኛ ወረዳ የተለያዩ ምርቶችን አሁን ለምሳሌ ፓስታ፣ መኮሮኒ፣ አተር ክክ፣ ጤፍ፣ ዱቄት፣ ስኳር፣ ዘይት የመሳሰሉት ነገሮችን ተነጋሪ ወይም ገበያ ላይ ከሚገኝ በተሻለ ወይም በቅናሽ ዋጋ እናቀርባለን ማለት ነው።
በቅርቡ ከቪኦኤ ጋር ቆይታ ያደረጉት የመጣኔ ሀብት ባለሙያ አቶ ዋሲሁን በላይ የዋጋ ንረት ችግሮችን ለመቅረፍ ያስችላል ያሉትን ምክረ ሐሳብ መለገሳቸው ይታወሳል።
ዋጋ ንረት ከዚህም በላይ እየጨመረ የሚሄድበት አዝማሚያ እንዳለ ነው በግድ የሚሰማኝ። ስለዚህ ምንድነው የመጀመሪያው ጉዳይ? የሰላምና የጸጥታ ጉዳይ መስተካከል አለበት። ስለዚህ የፖለቲካል መረጋጋት ጉዳይ በጣም ሲሪየስ ጉዳይ ነው፣ በጣም አስፈላጊ ነው። ሌላው እንደው አሁን ባልታረረ የሰላም ናቸው የሚባሉ ቦታዎች ላይ ምግብ ዋስትና ሁኔታ እንዲስተካከል በጣም ስራዎችን መስራት ያስፈልጋል። ሌላው የመንግስት ወጪ አሁንም ተጨማሪ ስራዎች ይፈልጋል። ተጨማሪ ገቢዎችን መሰብሰብ ላይ አሁን ተጨማሪ ስራ መስራት አለበት።
ዘይትን ጨምሮ ሌሎች የፍጆታ ሸቀጦችን የሚደብቁና ከመጠን በላይ ዋጋ ጨምረው የሚሸጡ ነጋዴዎችን በመከታተል እርምጃ የሚወስድ ግብረ ኃይል ተቋቁሞ በመስራት ላይ እንደሚገኝም ገልጸዋል። በቅርቡ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በአሁን ወቅት የኑሮ ውድነት ትልቅ ፈተና መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ የዋጋ ግሽበትን ለማረጋጋት መንግስት የምግብ ሸቀጦችን ከውጭ ማስገባትን ጨምሮ ድጎማና መሰል ተግባራትን በማከናወን ላይ እንደሆነ መግለጻቸው ይታወሳል። ይሁን እንጂ አሁንም የኑሮ ውድነቱ ለት ከለት እየተባባሰ መሄዱ እንደቀጠለ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአርብ ምሽት መሰናዷችን ከአሜሪካ ድምጽ እንደቀጠለ ነው። በተከታዩ መሰናዷችን ደግሞ ከአዲስ አበባ ወደ ባህር ዳር እናልፋለን። እምቦጭ የተባለውን መጤ አረም መቆጣጠር ቢቻልም የጣና ሐይቅን ተንተርሰው የተከፈቱ ሆቴሎች እንዲሁም ሌሎች ህልውናቸውን ከሐይቁ ጋር ያደረጉ ግለሰቦችና ድርጅቶች በሐይቁ ላይ ጉዳት እያደረሱበት እንደሆነ የጣና ሐይቅና ሌሎች ውሃ አካላት ኤጀንሲ አስታወቀ። በሐይቁ ዙሪያ ያሉ ሆቴሎችና ሌሎች ተቋማት በበኩላቸው የሐይቁን ህልውና ለመጠበቅ ጥረት እያደረጉ መሆኑን ገልጸዋል። አስቴር ምስጋናው ዝርዝሩን አዘጋጅታለች።
የጣና ሐይቅን ለ11 አመታት ወሮት የነበረው እንቦጭ የተባለው መጤ አረምን ለማስወገድ ባለፉት አመታት በተደረገው ጥረት መቀነስ መቻሉን የጣና ሐይቅና ሌሎች የውሃ አካላት ኤጀንሲ ዋና ዳይሬክተር ዶክተር አያሌው ወንዴ ተናግረዋል።
2013 ላይ የተገኘው ድል ምንድነው? አረሙን ከ80-90% ከመቀነስ ባሻገር ይቻላል መንፈስ ፈጥሯል። ስለዚህ እየቀነስ መጥናል ማለት ነው።
ሐይቁን ከእንቦጭ አረም መታደግ ቢቻልም በላይኛው ተፋሰስ የአካባቢ ጥበቃ ስራ ባለመሰረቱ፣ በታችኛው ተፋሰስ ደግሞ በልቅ ግጦሽ ሐይቁን ተንተርሰው በሚሰሩ የእርሻ ስራዎችና ከድርጅቶች በሚለቀቁ ፍሳሾች የሐይቁ ህልውና አደጋ ላይ ወድቋል ይላሉ ዶክተር አያሌው።
የላይኛው ተፋሰስ መራቆት ያ ታች የሚፈጠው ሐይቁ ላይ ደለል ያደለል ደግሞ ለእንቦጭ መስፋፋት፣ ለሐይቁ ብክለት፣ ለሐይቁ ጥልቀት መቀነስ አይነተኛ ምክንያት ነው። ከታች ደግሞ ሌላ ችግር አለ። አንደኛ የልቅ ግጦሽና የባህር ሽሽሻ። ልቅ ግጦሽና የባህር ሽሽሻ የምንለው ለምንድን ነው? እነዚህ አሳዎች የሚረቁት በዙሪያው ከሚገኙ ተክሎች ነው። እንደገና ቆሻሻ ልቀት ከከተማ የሚለቀቅ ከእርሻ መሬት የሚለቀቅ እነዚህም ቁጥጥር ውስጥ ማስገባታቸው
ከባህር ዳር ዙሪያ ወረዳ ሮቢት ቀበሌ እንደመጡ የሚናገሩት አርሶ አደር ምስጋናው ነጋ ባህረ ሸሹን ተከትለው የሚያመርቱ አርሶ አደሮች በርካታ በመሆናቸው ሀይቁ መጎዳቱን ይናገራሉ።
ብዙ ስፋት ያላቸው ባህር ሸሾች አሉ እና ባህር ሸሾችን አርሶ አደሩ እየተከተለ ዙሪያ ገባቸው ነው የሚያርሳቸው እና በሚያርሳቸው ጊዜ በየጊዜው እየሸሽ ነው ወንዶች የሚሄዱ ጣና እየሸሸ ነው የሚሄደው። አልፎ አልፎ ክረምት ላይ ደግሞ ለወደሞ መሬታችን ይዘባቸዋል እና በጣም ከድሮ የተለየ ነው። የተለየ ምድረ በዳ የሆነ ነው። ምንም አሁን ሳይወት የሚደውሉ ለትውልድ ያሰጋል። አሁን በጣና ዙሪያ ላይ ምን የሚታደገው ነገር የለውም። ራቡት ይቀራል። የተጋጋጠ መሬት ማለት ነው።
በሀይቁ ጉዳት ላይ እያደረሱ ናቸው ተብሎ ስማቸው ከተነሳ ድርጅቶች መካከል አንዱ የባህር ዳር ዩኒቨርሲቲ ነው። በዩኒቨርሲቲው የምርምርና የማህበረሰብ አገልግሎት ምክትል ዳይሬክተር ዶክተር ተስፋዬ ሽፈራው ለተነሳው ቅሬታ መልስ ሰጥተዋል።
ዩኒቨርሲቲ ካምፓሶቻችን ቆሻሻ አወጋገድ ስርዓት ብዙ ችግሮች አሉብና አሉ። በተለይ ደግሞ ነባር ግቢዎች የምንላቸው ፖሊና ቴዳ የነሱንም ያው ያቀም ጉዳይ ነው እንጂ የኦክሲዴሽን ፖንድ ራሱ ለዛ ተብሎ ተሰርቶ በሂደት ላይ አለ። አይ ቲንክ የተወሰኑ ትሪትመንት ስራዎች ተጀምረዋል። ከዛ በተጨማሪ ግን በተቻለ መጠን ወደ አባይና ወደ ጣና ቆሻሻ ላለማስገባት በናቹራልም እንደገናም በቴክኖሎጂም በመታገዝ የትሪትመንት አቅም በማሳደግ እየሰራ ነው የምንገኘው። ለምሳሌ አሁን የደንገል ፕሮጀክቶችንም ብታይ አይደለም የባህር ዳር ዩኒቨርሲቲ የከተማውን ቆሻሻ በዩኒቨርሲቲ ውስጥ አልፎ ወደ አባይ ሲገባ ቢያንስ ናቹራሊ እጽዋቶች እየተመገቡ ቆሻሻውን ወደ አባይ ከመግባት በፊት እንዲያስቀሩት የማድረግ ስራ የሚሰራበትን ፕሮጀክት አለ። ፖሊም እንደዚሁ የማብለያ ቴክኖሎጂ በመጠቀም እዛው ኮምፖስት ሆኖ ወደ ኢነርጂ ወይም ወደ ግብርና ማዳበሪያነት ይቀየራል በሚል የተሰሩ ስራዎች አሉ። ያው የተፈለገውን ያክል ውጤት ባያመጡም እንቅስቃሴዎች አሉና
በሃይቁ ዳርቻ የንግድ ድርጅታቸውን የከፈቱት አቶ ገነቱ ባሳዝነው ሃይቁ የሁሉም ንብረት ነው ካሉ በኋላ በሃይቁ ላይ ጉዳት አድርሷል የሚባል ሆቴል ካለ አስፈጻሚው አካል ህጋዊ እርምጃ መውሰድ አለበት ብለዋል።
ሃይቁን ሆቴሎች የጎዱት ነው ሲል ሰማለሁ እና ይሄን ስሰማ ምንም የማይመለከተው ኗሪና የሚመለከተው በኃላፊነት ያለ ባለስልጣን መስሪያ ቤቱን የሚመራ ሰው እኩል ሲያወሩ ለኔ በጣም ይገርመኛል። ለምን ስልጣኑ ይያለው ያንን ስልጣን ተጠቅሞ ኦዲት በማድረግ ችግር ፈጣሪዎችን እርምጃ መውሰድ ይያለበት ያን ባላደረገበት ሁኔታ ግን ሁልጊዜ ሃይቁ ዳር ያሉ ሆቴሎች አሁን እየበከሉ ናቸው የሚለው ነገር እኔ ለራሴ በጣም ይገርመኛል። ግዴታችን ከመወጣት ውጪ በተጨማሪ በኃላፊነት እየሰራን ከመሆኑም አንጻር በየጊዜው የክልሉ አቃቤ ጥበቃም የፌዴራል አቃቤ ጥበቃም የሰጠን ሰርተፍኬት ስላለ ከዛ ባለፈ ግን አፈር መሸርሸር መከላከል በሚችልበት ደረጃ የአቃቤ ደህንነት ባለሙያዎችን በማማከር በሚሰጡን ምክረ ሀሳብ ፍሬት አድርገን ነው እየተጠቀምን ያለ ነው እና በግቢ ውስጥ አፈር ይዞ ወደ ውሃው ወደ ጣና የሚገባ መሸርሸር ችግር የለም። ስራሽ ቆሻሻውን በተመለከተ ግን ከሽንት ቤት ጉድጓዱ ላይ ያለው ቆሻሻ ወደ ሀይቁ እንዳይሄድ ያ ሲስተርቲ ታይፕ ኮንክሪት ሊከላከል ይችላል ተብሎ ነው የተሰጠን ትዕዛዝ። እኛ ግን ከዛ በላይ ሲ25 የሆነ ኮንክሪት ታይፕ ነው የተጠቀምነው እና ወደፊት ሪሳይክል እናደርጋለን። አሁን ግን እያስወገድን ያለ ነው በፍሳሽ ቆሻሻ ማስወገጃ ማሽን መኪና በዛ በማስወገድ ላይ ነው ያለ ነው እና ለሀይቁ ዜሮ ፖሊሽን በድፍረት መናገር ባልችልም በኃላፊነት እየሰራን ከመሆኑ አንጻር ልናደርስ የምንችለውን ተቆጣጥረናል ብዬ መናገር ይችላል።
የኩሪፍቱ ሪዞርት ኤንድ ስፓ ዋና ስራ አስኪያጅ አቶ ዳንኤል አባተም ተመሳሳይ ሀሳብ ሰንዝረዋል።
ለሀይቁ ቅርብ የሆኑ ቦታዎች ላይ ቆሻሻዎች መጣል፣ ውሃዎች መድፋት ለሀይቁ ጤንነት ብቻ ሳይሆን ለሆቴሉም ቅርብ ከመሆኑ ሽታ ያመጣል፣ ቆሻሻ ያመጣል፣ እይታው ኢሜጅን ለሆቴሉም ያወርዳል እና እንዲሁ ዝም ብሎ ኮሜንት ከማድረግ በደንብ ቀርቦ ከሆቴሎች ጋር መስራት ሆቴሎች ብቻ አይደለም ባይ ዘ ወይ ለሀይቁ ቅርብ ብዙ የመንግስት መስሪያ ቤት ተቋማቶች አሉ። ከነሱ ጋር ቀርቦ በትክክል የሆነ ችግር አለ ወይ? አዎ ካለ ደግሞ መፍትሄው ምንድን ነው? ከዛ በኋላ
እንግዲህ በዚህ መሰረት ይላል ያምናል።
የጣና ሐይቅና ሌሎች የውሃ አካላት ኤጀንሲ ዋና ዳይሬክተር ዶክተር አያሌው ወንዴ በቅርቡ የሐይቁን ድንበር የሚያስጠብቁ የህግ ማዕቀፎች ይወጣሉ ሲሉ አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የአሜሪካ ድምጽ የአማርኛ አገልግሎት በየለቱ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ታገኙታላችሁ። በተጨማሪም ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @VOA አምሃሪክ እንዲሁም በትዊተር #VOA አምሃሪክ በማለት ታገኙታላችሁ። ዩቲዩብ እና ኢንስታግራም ላይ ማለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በተቀረጸው የድምጽ መመሪያ መሰረት አኑሩልን። ለምሽቱ ያዝናቸው ፕሮግራሞች ተጠናቀቁ። የነገ ሳይበለን መልካም ምሽት ደናደሩ። Thank you.